Kopi afan oromotin dabar asirratti raawwatu. Kopi borutin walitti deebina. Nagaatti bula. Amma sagantaa afaan Amaaraatti itti bu. The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 11 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። በኢትዮጵያ ፌደራል መንግስትና በህዋት መካከል እየተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም፣ ሰላም እንዲመለስ፣ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ አስታውቀዋል። ባብይ ርዕስ ዘገባውን እናስደምጣችኋለን። ህዋት ትላንት ሌሊት ወደ ባህር ዳር የተኮሰችው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርጋሳ አስተዋቁ።
እኛ የራሳችን የርዳታ ፈጣጣም ስነስርዓት ያለን ህግ ያለን በህግም እንተዳደር ፓይለቶቻችንም ሁላችንም ሰማራ ሳይቶችም ሲጓጉ ራሳቸው የሆነ የርዳታ ፈጣጣም ህግጋት አለ። እነዚህ ህግጋቶች ሲቪላም የተሰረሰቡበት የእነት ቦታዎች ከፍተኛ የሆነ ጥንቃቄ ነው የሚደረገው።
ሮኬቱ ማሳቸው ላይ እንዳረፈ የሚናገሩ አርሶ አደሮችን ማነጋግረናል።
ከዛ ይፋቱን ዝግዝጉ እየመጣ ያለ አሁንም ደሞ ተፍ ተጨመረ 3 ጊዜ ነው ጮህ። እንደ ቀበሌ ግን አራት ነው መሰለነ ማለት አሁን ይዋርካ ቀበሌ የዛፍ ቀበሌ የቤት ቀበሌ የሚባላልን አራት መሰለነ ግን እኔ ሳዳምጥ 3 ነው።
ፈተኛው በድንቀርፍ እንደወሰደ ድብልቅ ሰጠው። እኔ ዘወዴ ብንልብል ምንም ነገር አለ ያገኘለ ብንመጣ ግን አዝመራችን በልቶት አገኘለ።
በሌላ በኩል መቀሌ ዩኒቨርሲቲ በኢትዮጵያ አየር ኃይል በቦምብ ተደብድቧል መባሉን አንድ የዩኒቨርሲቲውን ባለስልጣን ጠቅሶ አሶሺየትድ ፕሬስ ዘግቧል። ለዚህና ሌሎች ዘገባዎች በምሽቱና አስደምጣችኋለን። እነስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪ amharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር እተዋችሁ።
ጤናስልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ የመከላከያ ሰራዊት አክሱም፣ አድዋና አዲግራት ዙሪያን መቆጣጠሩን ያስቸኳይ ጊዜ አዋጅ የመረጃ ማጣሪያ አስታውቋል። የኢትዮጵያ ቴሌቪዥን ያስቸኳይ ጊዜ አዋጅ የመረጃ ማጣሪያ መግለጫውን ጠቅሶ ባስተላለፈው ዜና በምዕራብ ግንባር የህወሓትን ኃይል እየጠቃ ያለው የመከላከያ ሰራዊት አክሱምን ሙሉ በሙሉ መቆጣጠሩንና ከአክሱም ወደ አድዋ በነበረው ጉዞ አንዳንድ ቦታ ላይ የህወሓት ኃይሎች ለመከላከል ቢሞክሩም ድል ተመተዋል ማለቱን ጠቅሷል። እንጥጮና የአዲግራት ዙሪያን ተቆጣጥሮ ወደ አዲግራት ከተማ እየገሰገሰ መሆኑንም ዜናው ገልጿል። በርካታ የህወሓት ተዋጊ ወታደሮች እጅ መስጠታቸውን ኢቲቪ ያስቸኳይ መረጃ መግለጫውን ጠቅሶ ዘግቧል። ከትግራይ ክልል መንግስት በኩል በጉዳዩ ዙሪያ የተገኘ ምላሽ የለም። በኢትዮጵያ ሰሜናዊ የትግራይ ክልል እየተካሄደ ካለው ውጊያ በመሸሽ በቀጣዮቹ 6 ወራት እስከ 1 አመት ጊዜ ውስጥ 200 ሺህ ሰዎች ወደ ሱዳን ሊሰደዱ ይችላሉ ብሎ እንደሚጠብቅ የተባበሩት መንግስታት ድርጅት ተናገረ። ረቡዕ ዕለት 1896 ስደተኞች ወደ ሱዳን ድንበር አቋርጠው መግባታቸውን የገለጸው የመንግስታቱ ድርጅት ግጭቱ ከሁለት ሳምንታት በፊት ከተቀሰቀሰ ወዲህ ሱዳን የገቡት ኢትዮጵያውያን 33000 መድረሳቸውን አመልክቷል። የተባበሩት መንግስታት ድርጅት ብዙዎቹ በውጊያው እንድንሳተፍ ያስገድዱናል ብለው የተሰደዱ ወጣት ወንዶች መሆናቸውን የገለጸው ለበርካታ ቀናት በጫካ ውስጥ በእግር ተጉዘው የገቡት ስደተኞች ብዙዎቹ በድካምና በረሃብ የተጎዱ መሆናቸውንና የሕክምና እርዳታ የሚያስፈልጋቸውም እንዳሉ አክሎ ገልጿል። የተባበሩት መንግስታት የህፃናት መርጃው ድርጅት ዩኒሴፍ ትናንት ሐሙስ ባወጣው መግለጫ ትግራይ ክልል ውስጥ ማህበረሰቦች ዘንድ መድረስ የማይቻል መሆኑና መገናኛዎችም እንደተቋረጡ በመሆናቸው ሰብአዊ ድጋፍ የሚያስፈልጋቸው 2.3 ሚሊዮን ህፃናት መኖራቸውንና ሊደረስላቸው እንዳልተቻለ ተናግሯል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ኢትዮጵያ ውስጥ እየተካሄደ ስላለው ውጊያ ትናንት በትዊተር ገጻቸው መግለጫ አጥተዋል። የሀገሬ የኢትዮጵያ ሁኔታ እጅጉን ያሳዝነኛል። ሁሉም ወገኖች ሰላም ለማምጣት እንዲሰሩ፣ የሲቪሎችን ደህንነት እንዲያረጋግጡ፣ ችግር ላይ ላሉ ኢትዮጵያውያን የጤናና ሌላም ሰብአዊ ድጋፍ እንዲገባላቸው እንዲያደርጉ እማጸናለሁ ብለዋል። ዶክተር ቴድሮስን የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ለህወሓት ድጋፍ እያሰባሰቡ ናቸው ሲሉ ወቀሳ ማሰማታቸው ይታወሳል። ይህንን ወቀሳ በትዊተር ባወጡት መግለጫቸው በቀጥታ ያላነሱት ዶክተር ቴድሮስ በውጊያው በሰዎች ላይ እየደረሰ ስላለው ጉዳት የሚቀርቡ ሪፖርቶችና ብዛት ያላቸው ሰዎች ከቀያቸው እየተፈናቀሉ ወደ አጎራባች ሀገሮች መሰደዳቸው በጥልቅ አሳዝኖኛል ብለዋል። በዚህ የኮቪድ-19 ወረርሽኝ ወቅት በመሆኑ በጤና ላይ የሚኖረው አንድምታ አብዝቶ ያሳስበኛል ሲሉ አክለዋል። አስከትለው በልጅነት የጦርነትን አስከፊ ጥፋትና ሰብአዊ ጉዳት አይቻለሁ። በአዋቂነቴም ይህንኑ የግል ተመክሮዬን ለሰላም ለመስራትና ተፋላሚ ወገኖች በንግግር ሰላም እንዲያወርዱ ለማቀራረብ እየተጠቀምኩበት ነኝ ብለዋል። ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ በዶክተር ቴድሮስ አድሃኖም ላይ ለሰነዘሩት ወቀሳ ትናንት በጋዜጠኞች የተጠየቁት የአስቸኳይ ጊዜ አዋጁ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ያላስደሰተን መንግስትን ማብራሪያ እንዲሰጣቸው ደግሞ ምን አስተዋጽኦ ላድርግ ብለው መጠየቅ ሲገባቸው ያን አለማድረጋቸው ነው ብለዋል። ያደረጉት ስላለው እንቅስቃሴም እናውቃለን ሲሉ አምባሳደር ሬድዋን ሁሴን አክለው ተናግረዋል። መንግስት ላይ ጫና ተደርጎ ለድርድር እንዲቀመጥ ለማስገደድ ወዲያ ወዲህ እያሉ ናቸው። መሪዎች ጋር እየደወሉ የተለያዩ ድርጅቶችና ብዙዎች ወገኖች ጋር እየሄዱ መሆኑንም እናውቃለን። በጉዳዩ ዙሪያ መንግስት አቋም ሲይዝ እናስታውቃለን ብለዋል። የዓለም የጤና ድርጅት ስራ አስኪያጅ በዚህ የትዊተር መግለጫቸው የተባበሩት መንግስታት ዋና ጸሐፊ እንዳደረጉት ሁሉ ውጥረቱን የሚያረግብና ለግጭቱ ሰላማዊ መፍትሄ እንዲገኝ አስቸኳይ እርምጃ ይወሰድ ዘንድ ጥሪን አቀርባለሁ ሲሉ አስነብበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኢዴፓ መስራችና ከፍተኛ አመራር የሆኑት አቶ ልደቱ አያሌው ዛሬ ኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት ቀርበዋል። የዛሬው ቀጠሮ ብይን ለመስጠት የነበረ ቢሆንም አቃቤ ሕግ ክስ አሻሽሎ እንዲያቀርብ በመጠየቁ ለህዳር 24 2013 ዓ.ም ምህረት ተለዋጭ ቀጠሮ ተይዟል። ፀሐይ ዳምጠው ዝርዝሩን ይዛለች።
በአቶ ልደቱ አያሌው ላይ አቃቤ ሕግ ያቀረበው ሁለተኛው ክስ እንዲሻሻል የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት አዘዘም። አቶ ልደቱ አያሌው በተከሰሱበት ሁለተኛው ህገ መንግስቱን ለማፍረስ በማሰብ የሽግግር ሰነድ ማዘጋጀት ወንጀል የቀረበባቸው ክስ ነው እንዲሻሻል የታዘዘው ሲሉ የአዴፓ ፕሬዝዳንት አቶ አዳነ ታደሰ ተናግረዋል። የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት በባለፈው ቀጠሮ ክሱ ላይ የቀረበው የመጀመሪያ ደረጃ መቃወሚያ መርምሮ ትዕዛዝ ለመስጠትና አቶ ልደቱ ባቀረቡት የዋስትና ጥያቄ ላይ ብይን ለመስጠት ለዛሬ ተለዋጭ ቀጠሮ ሰጥቶ ነበር ሲሉ አቶ አዳኔ ተናግሯል።
አቶ ልደቱ ባለፈው ጥቅምት 20 በነበራቸው ቀጠሮ በተከሰሱበት ወንጀል ብይን ለመስጠት ነበር ቀጠሮ የተያዘው። በቀጠሯቸው መሰረት ቢገኙም የክስ መቃወሚያቸው ከማሽን ወደ ጽሁፍ አልተገለበጠም በሚል ነበር ለዛሬ የተቀጠሩት። በዛሬው የፍርድ ቤት ቀጠሯቸው ፍርድ ቤቱ ብይን ሰጥቷል። በብይኑ የተከሰሱበት አንቀጽ 238 እና አንቀጽ 256 በተገቢ መንገድ ግልጽ ያልሆነና ብይን ለመስጠት የሚያስቸግር ስለሆነ አቃቢ ሕግ ክሱን አሻሽሎ እንዲያቀርብ የሚል ውሳኔ ሰጥቷል። የዋስትና ጉዳዩንም ተሻሽሎ የሚቀርበውን ክስ አይተን በዛን ቀን ነው ውሳኔ የምንሰጠው በሚል ለህዳር 24 ተለዋጭ ቀጠሮ ሰጥቷል።
በዚህ ቀጠሮ መሰረት ፍርድ ቤቱ ዛሬ አቃቤ ሕግ ያቀረበው ክስ አንቀጽና ዝርዝሮ አይጣጣምም ሲል ክሱን አሻሽሎ እንዲያቀርብ አዟል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ወደ ዓለም አቀፍ ዜናዎች ስንሻገር የዩናይትድ ስቴትስ ተመራጩ ፕሬዚደንት ጆ ባይደን ደቡባዊቱን ጆርጂያ ክፍለ ግዛትን እንዳሸነፉ ታወጀ። ጆርጂያ ላለፉት 30 ዓመታት ገደማ ለሚጠጋ ጊዜ ዲሞክራትን ለፕሬዝደንትነት መርጣ አጣውቅም። የክፍለ ግዛቷ የምርጫ ባለስልጣናት በመራጮች የተሰጡት ድምጾች በእጅ ተቆጥረው ከተቆጠሩት 5 ሚሊዮን የሚሆኑ ድምጾች ውስጥ ጆ ባይደን ፕሬዝደንት ዶናልድ ትራምፕን በ12000 ድምጽ እንደሚመሯቸው ማሳየታቸውን ትናንት አረጋግጠዋል። ይህንኑ ተከትሎ አሶሺየትድ ፕሬስ ጆ ባይደን የጆርጂያን 16 የክፍለ ግዛት መራጭ ተወካይ ድምጽ አሸንፈዋል ሲል አወጆላቸዋል። ኤፒ ጆ ባይደን 270 የክፍለ ግዛት ድምጾችን መያዛቸውን ተከትሎ ተመራጭ ፕሬዝደንትነታቸውን ያወጀላቸው እንደሆነ ሲታወስ፣ ያሁኑ የጆርጂያ ውጤት ደግሞ ያን ቁጥር ወደ 306 ከፍ አድርጎታል። ይበዚህ እንዳለ ተመራጩ ፕሬዝደንት ጆ ባይደን ፕሬዝደንት ዶናልድ ትራምፕን የፕሬዝደንታዊ ምርጫውን ውጤት ባለመቀበላቸውና የሳቸው የሽግግር ቡድን ኮሮና ቫይረስ ወረርሽኝን የሚመለከቱ ቁልፍ የመንግስት መረጃዎችን እንዳያገኝ በመከልከላቸው ትናንት አጥብቀው ነቀፌታ ሰንዝረዋል። እኚህ ሰው ምን አይነት አስተሳሰብ እንዳላቸው አይገባኝም ነው ያሉት ባይደን። አለማሸነፋቸውን እንደማያሸንፉም ጥር 20 ሲመጣ በዓለ ሲመታችን እና ቃለ መሐላችን እንደሚከናወን እንደሚያውቁ እርግጠኛ ነኝ ብለዋል። የሚያደርጉት ነገር አላማው ምንድነው የሚለው ጋር ሳልሄድ የሚሰሩት ስራ እጅግ የሚያናድድ ሆኖ አግኝቻለሁ ብለዋል ባይደን። ይህን ያሉት በኢንተርኔት በቪዲዮ አማካይነት ከ10 ዲሞክራትና ሪፐብሊካን የክፍለ ግዛት አስተዳዳሪዎች ጋር ውይይት ካደረጉ በኋላ በሰጡት ቃል ነው። የምስጋና ቀንና የገና በዓላት እየተቃረቡ ባሉበት ባሁን ወቅት ሆስፒታል የሚገቡ የኮቪድ-19 ህሙማን ቁጥር እያሻቀበ መሆኑን የቀድሞው ምክትል ፕሬዚደንት አንስተዋል። ሁኔታው በሕክምና ተቋማትና ሰራተኞች እንዲሁም በሀገሪቱ ኢኮኖሚ ላይ ከባድ ጫና እያደረሰ መሆኑንም አመልክተዋል። በዩናይትድ ስቴትስ ባሁን ጊዜ በየቀኑ በብዙ መቶ ሺዎች የተቆጠሩ አዲስ የኮቪድ ተጠቂዎች እየተገኙ ናቸው። ተመራጩ ፕሬዚደንት ጆ ባይደን ዊልሚንግተን ዴላዌር ላይ ለጋዜጠኞች ቃላቸውን ከሰጡ በኋላ በጥቂት ጊዜ ተከትሎ የዋይት ሃውስ የኮሮና ቫይረስ ግብረ ኃይል ዋይት ሃውስ ላይ ገለጻ አድርጓል። ምክትል ፕሬዚደንት ማይክ ፔንስ እና ሌሎችም የግብረ ኃይሉ አባላት የኮሮና ቫይረስ ክትባቶችን አስመልክተው ማይክ ፔንስ እየደረሰልን ነው የሚል ተስፋ ያዘለ ንግግር ያደረጉ ሲሆን የጤና ሚኒስትሩ አሌክስ ኤዛርም የተስፋ ጭላንጭል እያየን ነው ብለዋል። የግብረ ኃይሉ ሰብሳቢ ዶክተር ዴብራ ብሪክስ ግን አሁን ላይ ያተኮረ መልእክት ነው ያስተላለፉት። ለሚቀጥለው ሳምንት የምስጋና ቀን ወደ የቤተሰቦቻቸው ለመጓዝ እየተሰናዱ ያሉ በሚሊዮኖች የሚቆጠሩ አሜሪካውያን ከምንጊዜውም የሚበልጥ እንዲጠነቀቁ አሳስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በእስራኤል በተያዘው ምዕራብ ዳርቻ ውስጥ ያለውን የእስራኤል ሰፈራ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ከፍተኛ ዲፕሎማት ሆነዋል። አብዛኛው የዓለም ማህበረሰብ የሰፈራ ቦታዎቹን ህገወጥ አድርጎ ያያቸዋል ስትል የአሜሪካ ድምጽ የዲፕሎማሲ ጉዳይ ዘጋቢ ሲንዲ ሴንድ ባቀረበችው ዘገባ ጠቅሳለች። አዳነች ሳዬ ታቀርባለች።
ለአራት አስርተ ዓመታት ያህል የዘለቀውን የዩናይትድ ስቴትስ የመካከለኛ ምስራቅ ፖሊሲን በመቀልበስ ተግባር ታሪክ የሰራው በሄሊኮፕተር የተደረገ አጭር ጉብኝት እንደነበር ታውቋል። የጎላን ኮረብታዎችንም ጎብኝተዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጎን ሆነው ተናግረዋል።
Today I'll get a chance to visit the Golan Heights, the simple recognition of this as part of Israel.
ታቃለህ ዛሬ የኮላን ኮረብታዎችን የመጎብኘት እድል አገኛለሁ። ይህ የእስራኤል ክፍል መሆኑን እውቅና ያገኘው በፕሬዝደንት ትራምፕ ውሳኔ ነው። ከታሪክ አንጻር ወሳኝ ነው። እውነታውን የመቀበል ጉዳይ ነው።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝደንት ትራምፕን አመስግነዋል።
Thanks to President Trump, the US recognized Jerusalem as Israel's capital and moved its embassy here.
ፕሬዝደንት ትራምፕን አመሰግናለሁ። ዩናይትድ ስቴትስ ኢየሩሳሌምን በእስራኤል መዲናነት እውቅና ሰጥታለች። ዩናይትድ ስቴትስ ኤምባሲንም ወደ ኢየሩሳሌም አዙራለች። ለፕሬዝደንት ትራምፕ ምስጋና ይድረስና ዩናይትድ ስቴትስ የጎላን ኮረብታዎችን በእስራኤል ግዛትነት እውቅና ሰጥታለች።
ፍልስጤማውያን የተቃውሞ ሰልፈኞች የፓምፒዮን ግብኝት አደገኛ ነው በማለት ተቃውመውታል። ጎማዎችን አቃጥለዋል። ሳምባሁር የተባለ ፍልስጤማዊ ሐሳቡን ገልጿል።
This settlement is one of hundreds of 100 or so settlements throughout the West Bank. All of them are illegal no matter who
ይህ የሰፈራ ቦታ በመላ ምዕራብ ዳርቻ ካሉት 100 ገደማ የሚሆኑ ሰፈራዎች አንዱ ነው። ማንንም ይጎብኛቸው አይጎብኛቸው ሁሉም ህገወጥ ናቸው።
አንዳንድ ተንታኞችም ስጋታቸውን ገልጸዋል። ለሁለት መንግስታት መፍትሄ መሰናክል ነው ይላሉ። ፍልስጤም የራሷ መንግስት እንዲኖራት ለሚያደርግ ስምምነት ማለት ነው።
አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። የምትታደምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የአርብ ህዳር 11 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.news.com በአትቪኦኤamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችን እንለፍ። በኢትዮጵያ ፌደራል መንግስትና በህወሓት መካከል እየተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም፣ ሰላም እንዲመለስ፣ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ አስታውቀዋል። ትግራይ ክልል ውስጥ ባለው ሁኔታ ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ጋር ሆነው ትላንት መግለጫና ለጋዜጠኞች ጥያቄ ሰዎች መልስ የሰጡት ቲቦር ናሽ የህዋት መሪዎች ግጭቱን ዓለም አቀፍ ገጽታ ለማስያዝ እየጣሩ ናቸው ሲሉ ከሰዋል። በሌላ በኩል ደግሞ እስከ 200 ሺህ ሊደርስ የሚችል ቁጥር ያላቸው ኢትዮጵያውያን ተሰደው ሱዳን ሊገቡ ይችላሉ ብለው እንደሚጠብቁ አፋጣኝ ዓለም አቀፍ ድጋፍ እንዲደርስላቸው የጠየቁት በሱዳን የተባበሩት መንግስታት ለህፃናት ደራሽ ተቋም ዩኒሴፍ የሱዳን ተጠሪ ተናግረዋል። ሱዳን ውስጥ ያለው የኢትዮጵያውያን ስደተኞች ሁኔታ ደግሞ ሙሉ ሰብአዊ ቀውስ ነው ብለዋል በተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ለቪኦኤ በሰጡት ቃል። ዝርዝሩን ሰለሞን አባተ ይዟል። ሰለሞን አባተን እናመሰግናለን። በሌላ በኩል የኢትዮጵያ አየር ኃይል በቅርቡ ባካሄደው ድብደባ በትግራይ ክልል መዲና የሚገኘውን ዩኒቨርሲቲ መምታቱንና ከባድ ጉዳት መድረሱን አንድ የዩኒቨርሲቲው ባለስልጣን ለአሶሺየትድ ፕሬስ አስታወቁ። ይህ የተሰማው ዩናይትድ ስቴትስ ሁለቱም ተፋላሚ ወገኖች ውጥረቱን ለማብረድ ለቀረቡ ጥሪዎች ትኩረት እየተሰጡ እንዳልሆነ እየገለጸች ባለችበት ወቅት ነው። የዩኒቨርሲቲው ከፍተኛ ባለስልጣን ስለ ጉዳቱ ያስታወቁት በዛሬው ዕለት ለአሶሺየትድ ፕሬስ በላኩት ኢሜል መሆኑም ተዘግቧል። በመቀሌው የአየር ጥቃት የሞቱ አንያም የተጎዱ ስለመኖራቸው ግልጽ አለመሆኑን በዘገባው ላይ ተጠቅሷል። እንዴት መንግስት የገዛ ህዝቦቹን በቦምብ ይደበድባል ሲሉ የዩኒቨርሲቲው ባለስልጣን መጠየቃቸውን የዜናው ታሩ ጠቅሷል። አሶሺየትድ ፕሬስ ባለስልጣኑን በቀጥታ ማግኘት ስለማይችል ስማቸውን እንዳልጠቀሰም አስታውቋል። ከኢትዮጵያ መንግስት ጉዳዩን በተመለከተ መልስ አለማግኘቱን የዜና አውታሩ አክሏል። በእኛም በኩል ከትግራይ ክልል መንግስት መረጃ ለማግኘት የምናደርጋቸው የተለያዩ ሙከራዎች የስልክና ኢንተርኔት አገልግሎት በመቋረጡ ሊሳካልን አልቻለም። ወደ ተከታዩ ዘገባ እንለፍ። ህወሓት ትላንት ሌሊት ወደ ባህር ዳር የተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጄኔራል ይልማ መርዳሳ አስታወቁ። ሮኬቶቹ ከየት እንደተተኮሱ እናውቃለን ያሉት ዋና አዛዡ ያረፉትም በገበሬ ማሳ ላይ ነው ሲሉ ለአሜሪካ ድምጽ ተናግረዋል። እንደ ሜጀር ጄኔራሉ ገለጻ በህወሓት እጅ የነበሩ ሮኬቶች አየር ኃይሉ ከዚህ ቀደም ባካሄዳቸው ድብደባዎች ወድመዋል። ህዋት አሁን የተቆሳቸውን በኮንትሮባንድና በተለያየ መንገድ ያስገባቸውና በየጉድጓዱ የደበቃቸው ናቸው ብለዋል። የኢትዮጵያ አየር ኃይል እየወሰዳቸው ባሉ እርምጃዎች ሲቪሎች ተጎድተው እንደማያውቁ የገለጹት ዋና አዛዡ ህዋት በዚህ ረገድ የሰነዘራቸውን ውንጀላዎችም አጣጥለዋል። የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳን በስልክ ያነጋገራቸው እስክንድር ፍሬው ነው። ትላንት ወደ ባህር ዳር የተተኮሱትን ሮኬቶች በተመለከተ ከሚያብራሩበት ይጀምራሉ።
ትክክል ነው። ከምሽቱ 7 ሰዓት ከምናምን አካባቢ ሲምጣ ወይም ደግሞ ጽንፈኛ ኃይሉ ከዚህም ጊዜ ሲዘጋጅበት ስለነበረ ከደበቀው ቦታ ወደ ህዝብ ተኩሷል። ሁለት ሮኬቶች እነዚህ ሮኬቶች ወዲያው በቦታ ላይ ደርሰን ሁለቱም የገበሬ ማሳ ላይ ነው የወደቁት። እሱን አጣርተናል። የት አካባቢ እንደተተኮሱ እናውቃለን። ስለዚህ አሁን ባለው እንደ ማሞቻው እየቀረበ ስለሆነ በአጭር ጊዜ ውስጥ እንቆጣጠራለን የሚል አመለካከት አለን። የደረሰ ጉዳትም የለም። አንድም ንብረት ላይም አንድም ሰው ላይም የደረሰ ጉዳት የለም። የገበሬ ማሳ ላይ ነው የወደቀው። ይህን ያለኝ መረጃ።
እነዚህ ሮኬቶች ከዚህ ቀደም በሰሜን እዝ ስር የነበሩ ናቸው? ከየት የመጡ ናቸው? ምክንያቱም ከዚህ በፊት ወድመዋል የሚል መረጃም ተሰጥቶ ነበረ።
በትክክል እኛ ባለን መረጃ ሁሉንም እኛ ባይወድም ኖሮ አደጋው ምን ያህል የከፋ እንደሚሆን ማየት ይቻላል። እነኚህ ለረጅም ጊዜ ሲዘጋጁ ስለነበረ በየትሪሻው በየጉድጓዱ ውስጥ በኮንትሮባንድም በተለያየ መንገድ አስገብተው የደበቁ ያለ መሆኑን መታወቅ አለበት። አሁን የመጨረሻ ሲሆን ነው እነዚህን እያወጡ ከየጉድጓዱ ውስጥ እየተኮሱ ያለው እንጂ መጀመሪያ አካባቢ እኛ እዛ አካባቢ ያለውን ሚሳይሎችና ሮኬቶች በሙሉ የመጀመሪያ ዙር ላይ አጥፍተናቸዋል። እነኚህ ግን ለዚሁ ስራ ሲዘጋጁ ስለነበሩ ረጅም ዓመታት ሳይታወቅ በየቦታው የደበቋቸው መሆኑን ማየት ይቻላል።
ጀነራል፣ ወደ አየር ኃይሉ እንቅስቃሴዎች ልመልሰዎት። ለሲቪል ኢላማዎች ጥንቃቄ ከማድረግ አንጻር ምን ያህል ጥንቃቄ ይደረጋል? በስካሁኑ የአየር ጥቃት
ይህን ነገር በተደጋጋሚ ገልጫለሁ። እኛ የራሳችን የእርዳጅ አፈጻጸም ስነ ስርዓት ያለን፣ ህግ ያለን፣ በህግ የምንተዳደር ፓይለቶቻችንም ሁላችንም ስንመራ ፓይለቶችን ሲጓጉ የራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ህግጋቶች ሲቪሊያን የተሰበሰቡበት የእምነት ቦታዎች ከፍተኛ የሆነ ጥንቃቄ ነው የሚደረገው። ለዛም ሲባል ነው እስከዛሬ እነኚህ የሚገጽ አመራር መምታት ስላቃተን አይደለም። ወይ ወደ ቤተ ክርስቲያን ወይ ወደ ህዝብ ነው ተጠግቶ መግለጫ የሚሰጡት የሚታዩ። ለምሳሌ አሁን እነሱ በየማታ ወጥተው መግለጫ የሚሰጡበት ድምፅ ወያኔ፣ የትግራይ ቴሌቪዥን ያሉበት በሙሉ እናውቃቸዋለን። በደንብ ነው ማለት ምንም ግልጽ ነው። የት እንዳሉም እናውቃለን። ኮኦርዲኔሽናቸውን እናውቃለን። ነገር ግን እነኚህ ተቋማት ህዝብ መሀል ስለሆኑ ነው እስከዛሬ ታግሰን ህዝብ ይጎዳል ብለን። ሁለተኛ በራሪዎቻችን ከአንዴም ሁለቴ ሶስቴ መሳሪያ ጭኖ ሄደው ካልመሰላቸው እንደር አለበት ህዝብ አለበት ብሎ ካመኑና ካልመሰላቸው ከሁለት ሶስቴ መሳሪያ ተጫኑ የተመለሱበት አጋጣሚዎች ብዙ ናቸው። ስለዚህ ጠላት ራሱ አድርጎ ራሱ እንደሚጮህ ሳይሆን ዘራሪዎቻችን ከፍተኛ ጥንቃቄ ለህዝብና ለንብረት እያደረግን ይህን ያለ መሆኑን ነው ንገልጸው።
ለምሳሌ ባለፉት 24 ሰዓታት ትናንትን ጨምሮ የተደረጉ የአየር ድብደባዎች ነበሩ?
በእርግጥ አሉ። አሁንም እንደቀጠለ ነው። ትናንትም ድብደባ አድርገናል። እነኚህ በፍጹም ከሲቪል ጋር የማያያዙ ጠላት ሊጠቀምበት ይችላል ብለን የምናስባቸው ከጦርነቱ ጋር ቀጥታ ግንኙነት አላቸው የሚለውን መሰረተ ልማቶች በእርግጥ የመጀመሪያ ምዕራፍ ላይ በብዛት አጥፍተናል። ነዳጅ ዲፖዎች፣ የመሳሪያ ማከማቻዎች አጥፍተናል። አሁንም ግን ሊቀሩ ይችሉ ጠላት ይጠቀምበታል የሚለውን ጥንቃቄ አድርገን እየመጣን ነው ያለነው። አሁኑ ሰዓት እንኳን
ህወሓት ዩኒቨርሲቲውን ጨምሮ በመቀሌ ከተማ አንዳንድ አካባቢዎች ጭምር ጥቃት መፈጸሙንና ሰዎች መጎዳታቸውን የገለጸባቸው አሉ እና ምንድን ነው በዚህ ላይ ያለውት አስተያየት?
ይሄ በፍጹም ከእውነት የራቀ ነው። እዛ አካባቢ አመራሩ ተደራጅቶ ቁጭ ብሎ የሚመራበት የመገናኛ ወይም ደግሞ ኮሚኒኬሽን ማዕከላቸው የነበረ ቦታ ነው። እጅግ በጣም ጥንቃቄ የተሞላበት ነው ያጠቃ ነው።
የት አካባቢ ማለት ነው? እዛ አካባቢ ሲሉ
ከመቀሌ ዳገቱ ላይ ከዩኒቨርሲቲ ወደ ዳገቱ መውረጃው ላይ። ስለዚህ መረጃዎች አሉን። እዛ ቁጭ ብሎ ነው ሲመሩ የነበረው። ለዛ ነው ያጠቃ ነው። ግን በእኛ ባደረግነው ጥቃት ግን አንድም በእርግጠኝነት መናገር ይቻላል አንድም ሰው አልተጎዳም። ምናልባት እዛ አካባቢ ጁንታው አመራር ተጎድቶ ሊሆን ይችላል። እሱን እንደ ህዝብ አንቆጥራቸውም ለወደፊትም ይቀጥላል። ስለዚህ ዛ እሱንም በጥንቃቄ በተመላበት ነው ያጠቃነው። በአሁኑ ሰዓት እንኳን ጁንታው የት እንዳለ በደንብ ነው የምናቀኛ። ግን በዚህ የተካኑ ስለሆኑ ህዝብ ውስጥ ገብቶች ስለምንሉ ህዝብ ይጎዳል ብለን ነው ጥንቃቄ እያደረግን ያለ ነው።
አየር ኃይሉ ድሮኖችን ጨምሮ በኢትዮጵያና በአፍሪካ የሌሉ ውስብስብ መሳሪያዎችን በመጠቀም ጥቃት እየፈጸመ ነው የሚል ወንጀላም በህዋት በኩል ተሰንዝሯል። ሰሞኑን ከህዋት በወጣ መግለጫ ዩናይትድ አረብ ኤምሬትስ የሚለው ስምም የተጠቀሰበት አጋጣሚ አለ። ምንድነው በዚህ ላይ የርሶ ምላሽ ጀነራል?
እኛ በሶስት አቅጣጫ ነው ጣላትን የምናጠቀው። እነሱ በዚህ በውሸት የተካኑ ናቸው። አንደኛ የአቬሽን ወይም ደግሞ የአውሮፕላን ጥቃት ነው። ሌላኛው ከምድር ወደ ሰማይ የምንከላከልበት ሚሳኤል ነው። ሶስተኛው በዚህ ሁለት አመት ተኩል ከተገነቡ ተቀሞችና ትልቅ አቅም ከገነባናቸው የዩኤቪ ወይም ሰው አልባ አውሮፕላን ነው። አሰልጥነን ምትጥቁንም ታጥቀን ከዚሁ ከማዕከል ተነስቶ ነው እየሰራንባቸው ያሉ። ይሄ ከእውነት የራቀ የቅጥፈት ነው። ለእኔ በጣም ቅጥፈት ነው። ሌላ ሰውም አልጋበዝንም። ሌላ ኃይልም የለም። በራሳችን በገነባነው አቅም ነው ጠላትን እየደመሰስን ያለ ነው።
ሜጀር ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ፣ እንግዲህ ሰሞኑን ደግሞ በሌላ መረጃ ቃለ መጠይቅ እንደምናደርግ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ። ስለደወላችሁ
እስክንድርና እንግዳውን እናመሰግናለን። በሌላ በኩል ወደ ባህር ዳር የተተኮሱት ሮኬቶች ጉዳት አለማድረሳቸውንና ያረፉትም ማሳ ላይ መሆኑን የአይን ማኞቹ ለአሜሪካ ድምጽ አረጋግጠዋል። በቦታው ለተገኘችው ዘጋቢያችን አስቴር ምስጋናው አርሶ አደሮቹ የሰጡትን አስተያየት ባጭሩ እናስደምጣችሁ።
አጥብቃስ ይባላል። በትናንትናው ዕለት ያው በሶስት ቀን የተከመረ ክምር ሁለት ክምሮች ነበሩ። ከዛ 8 ሰዓት ላይ ያው የሆነ ተኩስ ማለት ከባድ መሳሪያ ነገር ማለት ነው። ያን ስንሰማ እንደገና ከብት ቤት እንደተኛው ነበር ቀና በየሳይ የሳት ምዝግዝግ ይመጣል። ከዛ የሳት ምዝግዝጉ እየመጣ ያለ አሁንም ደግሞ ተኩስ ተጨመረ። ሶስት ጊዜ ነው እንደ ቀበሌ ግን አራት ነው መሰለን ማለት አሁን የዋርካ ቀበሌ የዛፍ ቀበሌ የቤት ቀበሌ የሚባላልን አራት መሰለን ግን እኔ ሳዳምጡ ሶስት ነው። ከዛ የተሊ ዘበኛ ነበሩ። ከዛ ምንድነው ስንል የሽፈራው ማሽላ ሰዓት በለው የምን ሰዓት ነው የጮሆ መሳሪያ በለው ሲለነ ከዛ እየተሯሯጠ ቅድሚያ ባለቤቱ መጣ። እኔ እንኳን ወደ ኋላ ነው ከከተየ መጥቼ ነበር ያው ከእግሬ ነው መጥቼ ነበር። ከዛ የከተማው ሰውም አንዳንዱ ባለ ሞተርም ቀድሞኛ አገኘሁትኝ። ከዚያ ምን ነውቱን አላወቅኩም።
እስኪ ስሞትን ይንገሩኝ።
የኔ ነው ኮንታይነ
ትናንትና ማታ የሆነውን እስኪ ይንገሩ።
ከተኛው በልንቀርፍ እንደወሰደ ድብልቅ ሰጠው። እኔ ዘወዴ ብንን ብሎ ምንም ነገር አላ ያገኘነ ብንመጣ ግን አዝመራችን በልቶ አገኘነ።
ሰለሞን አባተን እናመሰግናለን። በሌላ በኩል የኢትዮጵያ አየር ኃይል በቅርቡ ባካሄደው ድብደባ በትግራይ ክልል መዲና የሚገኘውን ዩኒቨርሲቲ መምታቱንና ከባድ ጉዳት መድረሱን አንድ የዩኒቨርሲቲው ባለስልጣን ለአሶሺየትድ ፕሬስ አስታወቁ። ይህ የተሰማው ዩናይትድ ስቴትስ ሁለቱም ተፋላሚ ወገኖች ውጥረቱን ለማብረድ ለቀረቡ ጥሪዎች ትኩረት እየተሰጡ እንዳልሆነ እየገለጸች ባለችበት ወቅት ነው። የዩኒቨርሲቲው ከፍተኛ ባለስልጣን ስለ ጉዳቱ ያስታወቁት በዛሬው ዕለት ለአሶሺየትድ ፕሬስ በላኩት ኢሜል መሆኑም ተዘግቧል። በመቀሌው የአየር ጥቃት የሞቱ አሊያም የተጎዱ ስለመኖራቸው ግልጽ አለመሆኑን በዘገባው ላይ ተጠቅሷል። እንዴት መንግስት የገዛ ህዝቦቹን በቦምብ ይደበድባል ሲሉ የዩኒቨርሲቲው ባለስልጣን መጠየቃቸውን የዜናው ታሩ ጠቅሷል። አሶሺየትድ ፕሬስ ባለስልጣኑን በቀጥታ ማግኘት ስለማይችል ስማቸውን እንዳልጠቀሰም አስታውቋል። ከኢትዮጵያ መንግስት ጉዳዩን በተመለከተ መልስ ለማግኘቱን የዜና አውታሩ አክሏል። በእኛም በኩል ከትግራይ ክልል መንግስት መረጃ ለማግኘት የምናደርጋቸው የተለያዩ ሙከራዎች የስልክና ኢንተርኔት አገልግሎት በመቋረጡ ሊሳካልን አልቻለም። ወደ ተከታዩ ዘገባ እንለፍ። ህዋት ትላንት ለሊት ወደ ባህር ዳር የተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ አስታወቁ። ሮኬቶቹ ከየት እንደተተኮሱ እናውቃለን ያሉት ዋና አዛዡ ያረፉትም በገበሬ ማሳ ላይ ነው ሲሉ ለአሜሪካ ድምጽ ተናግረዋል። እንደ ሜጀር ጀነራሉ ገለጻ በህዋት እጅ የነበሩ ሮኬቶች አየር ኃይሉ ከዚህ ቀደም ባካሄዳቸው ድብደባዎች ወድመዋል። ህዋት አሁን የተኮሳቸውም በኮንትሮባንድና በተለያየ መንገድ ያስገባቸውና በየጉድጓዱ የደበቃቸው ናቸው ብለዋል። የኢትዮጵያ አየር ኃይል እየወሰዳቸው ባሉ እርምጃዎች ሲቪሎች ተጎድተው እንደማያውቁ የገለጹት ዋና አዛዡ ህወሓት በዚህ ረገድ የሰነዘራቸውን ውንጀላዎችም አጣጥለዋል። የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳን በስልክ ያነጋገራቸው እስክንድር ፍሬው ነው። ትላንት ወደ ባህር ዳር የተተኮሱትን ሮኬቶች በተመለከተ ከሚያብራሩበት ይጀምራሉ።
ትክክል ነው። ከምሽቱ 7 ሰዓት ከምናምን አካባቢ ሲንታ ወይም ደግሞ ጽንፈኛ ኃይሉ ከጅም ጊዜ ሲዘጋጅበት ስለነበረ ከደበቀ ቦታ ወደ ህዝብ ተኩሷል። ሁለት ሮኬቶች እነዚህ ሮኬቶች ወዲያው በቦታ ላይ ደርሰን ሁለቱም የገበሬ ማሳ ላይ ነው የወደቁት። እሱን አጣርተናል። ከየት አካባቢ እንደተተኮሱ እናውቃለን። ስለዚህ አሁን ባለው እንደ ማሞቻው እየቀረበ ስለሆነ በአጭር ጊዜ ውስጥ እንቆጣጠራለን የሚል አመለካከት አለን። የደረሰ ጉዳትም የለም። አንድም ንብረት ላይም አንድም ሰው ላይም የደረሰ ጉዳት የለም። የገበሬ ማሳ ላይ ነው የወደቀው። ይህን ያለኝ መረጃ።
እነዚህ ሮኬቶች ከዚህ ቀደም በሰሜን እዝ ስር የነበሩ ናቸው? ከየት የመጡ ናቸው? ምክንያቱም ከዚህ በፊት ወድመዋል የሚል መረጃም ተሰጥቶ ነበረ።
በትክክል እኛ ባለን መረጃ ሁሉንም እኛ ባይወድም ኖሮ አደጋው ምን ያህል የከፋ እንደሚሆን ማየት ይቻላል። እነኚህ ለረጅም ጊዜ ሲዘጋጁ ስለነበረ በየትሪሻው በየጉድጓድ ውስጥ በኮንትሮባንድም በተለያየ መንገድ አስገብተው የደበቁ ያለ መሆኑን መታወቅ አለበት። አሁን የመጨረሻ ሲሆን ነው እነዚህን እያወጡ ከየጉድጓድ ውስጥ እየተኮሱ ያለው እንጂ መጀመሪያ አካባቢ እኛ እዛ አካባቢ ያለውን ሚሳይሎችና ሮኬቶች በሙሉ የመጀመሪያ ዙር ላይ አጥፍተናቸዋል። እነኚህ ግን ለዚሁ ስራ ሲዘጋጁ ስለነበር ለረጅም ዓመታት ሳይታወቅ በየቦታው የደበቋቸው መሆኑን ማየት ይቻላል።
ጀነራል፣ ወደ አየር ኃይሉ እንቅስቃሴዎች ልመልሰዎት። ለሲቪል ኢላማዎች ጥንቃቄ ከማድረግ አንጻር ምን ያህል ጥንቃቄ ይደረጋል? በስካሁኑ የአየር ጥቃት
ይህን ነገር በተደጋጋሚ ገልጫለሁ። እኛ የራሳችን የእርዳጅ አፈጣጠም ስነ ስርዓት ያለን ህግ ያለን በህግ የምንተዳደር ፓይለቶቻችንም ሁላችንም ስንመራ ፓይለቶችን ሲዋጉ ራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ህግጋቶች ሲቪሊያን የተሰበሰቡበት የእምነት ቦታዎች ከፍተኛ የሆነ ጥንቃቄ ነው የሚደረገው። ለዛም ሲባል ነው እስከዛሬ እነኚህን የጽንፈኛ አመራር መምታት ስላቃተን አይደለም። ወይ ወደ ቤተ ክርስቲያን ወይ ወደ ህዝብ ነው ተጠግቶ መግለጫ የሚሰጡት የሚታዩ። ለምሳሌ አሁን እነሱ በየማታ ወጥተው መግለጫ የሚሰጡበት ድምፀ ወያኔ፣ የትግራይ ቴሌቪዥን ያሉበት በሙሉ እናውቃቸዋለን። በደንብ ነው ማለት ምንም ግልጽ ነው። የት እንዳሉም እናውቃለን። ኮኦርዲኔሽናቸውን እናውቃለን። ነገር ግን እነዚህ ተቋማት ህዝብ መሀል ስለሆኑ ነው እስከዛሬ ታግሰን ህዝብ ይጎዳል ብለን። ሁለተኛ በራሪዎቻችን ከአንዴም ሁለቴ ሶስቴ መሳሪያ ጭኖ ሄደው ካልመሰላቸው እንደር አለበት ህዝብ አለበት ብሎ ካመኑና ካልመሰላቸው ከሁለት ሶስቴ መሳሪያ ተጫኑ የተመለሱበት አጋጣሚዎች ብዙ ናቸው። ስለዚህ ጠላት ራሱ አድርጎ ራሱ እንደሚጮህ ሳይሆን በራሪዎቻችን ከፍተኛ ጥንቃቄ ለህዝብና ለንብረት እያደረግን ይህን ያለ መሆኑን ነው የሚገልጸው።
ለምሳሌ ባለፉት 24 ሰዓታት ትናንትን ጨምሮ የተደረጉ የአየር ድብደባዎች ነበሩ?
በእርግጥ አሉ። አሁንም እንደቀጠለ ነው። ትላንትም ድብደባ አድርገናል። እነኚህ በፍጹም ከሲቪል ጋር የማያያዙ ጠላት ሊጠቀምበት ይችላል ብለን የምናስባቸው ከጦርነቱ ጋር ቀጥታ ግንኙነት አላቸው የሚለውን መሰረተ ልማቶች በእርግጥ የመጀመሪያ ራስ ላይ በብዛት አጠፍተናል። ነዳጅ ዲፖዎች፣ የመሳሪያ ማከማቻዎች አጠፍተናል። አሁንም ግን ሊቀሩ ይችሉ ጠላት ይጠቀምበታል የሚለውን ጥንቃቄ አድርገን እየመጣን ነው ያለነው። አሁኑ ሰዓት እንኳን
ህወሓት ዩኒቨርሲቲውን ጨምሮ በመቀሌ ከተማ አንዳንድ አካባቢዎች ጭምር ጥቃት መፈጸሙንና ሰዎች መጎዳታቸውን የገለጸባቸው አሉ እና ምንድን ነው በዚህ ላይ ያለውት አስተያየት?
ይሄ በፍጹም ከእውነት የራቀ ነው። እዛ አካባቢ አመራሩ ተደራጅቶ ቁጭ ብሎ የሚመራበት የመገናኛ ወይም ደግሞ ኮሚኒኬሽን ማዕከላቸው የነበረ ቦታ ነው። እጅግ በጣም ጥንቃቄ የተሞላበት ነው ያጠቃ ነው።
የት አካባቢ ማለት ነው? እዛ አካባቢ ሲሉ
ከመቀሌ ዳገቱ ላይ ከዩኒቨርሲቲ ወደ ዳገቱ መውረጃው ላይ። ስለዚህ መረጃዎች አሉን። እዛ ቁጭ ብሎ ነው ሲመሩ የነበረው። ለዛ ነው ያጠቃ ነው። ግን በእኛ ባደረግነው ጥቃት ግን አንድም በእርግጠኝነት መናገር ይቻላል አንድም ሰው አልተጎዳም። ምናልባት እዛ አካባቢ ጁንታው አመራር ተጎድቶ ሊሆን ይችላል። እነሱን እንደ ህዝብ አንቆጥራቸውም። ለወደፊትም ይቀጥላል። ስለዚህ እዛ እሱንም በጥንቃቄ በተሞላበት ነው ያጠቃ ነው። በአሁኑ ሰዓት እንኳን ጁንታው የት እንዳለ በረ ብሎ የምናውቀው እኛ ግን በዚህ የተካኑ ስለሆኑ ህዝብ ውስጥ ገብቶ ቁጭ ስለምሉ ህዝብ ይጎዳል ብለን ነው ጥንቃቄ እያደረግን ያለ ነው።
አየር ኃይሉ ድሮኖችን ጨምሮ በኢትዮጵያና በአፍሪካ የሌሉ ውስብስብ መሳሪያዎችን በመጠቀም ጥቃት እየፈጸመ ነው የሚል ውንጀላም በህዋት በኩል ተሰንዝሯል። ሰሞኑን ከህዋት በወጣ መግለጫ ዩናይትድ አረብ ኤምሬትስ የሚለው ስምም የተጠቀሰበት አጋጣሚ አለ። ምንድነው በዚህ ላይ የርሶ ምላሽ ጀነራል?
እኛ በሶስት አቅጣጫ ነው ጠላትን የምናጠቃው። እነሱ በዚህ በውሸት የተቃኑ ናቸው። አንደኛ የአቪዬሽን ወይም ደግሞ የአውሮፕላን ጥቃት ነው። ሌላኛው ከምድር ወደ ሰማይ የምንከላከልበት ሚሳይል ነው። ሶስተኛው በዚህ ሁለት ዓመት ተኩል ከተገነቡት አቅሞች እና ትልቅ አቅም ከገነባ ናቸው የዩኤቪ ወይም ሰው አልባ አውሮፕላን ነው። አሰልጥነን ምትጥቁንም ታጥቀን ከዚሁ ከማዕከል ተነስቶ ነው እየሰራንባቸው ያሉ። ይሄ ከእውነት የራቀ የቅጥፈት ነው። ለእኔ በጣም ቅጥፈት ነው። ሌላ ሰውም አልጋበዝንም፣ ሌላ ኃይልም የለም። በራሳችን በገነባ ነው አቅም ነው ጠላትን እየደመሰስን ያለ ነው።
ሜጀር ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ፣ እንግዲህ ሰሞኑን ደግሞ በሌላ መረጃ ቃለ መጠይቅ እንደምናደርግ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ። ስለደወላችሁ
እስክንድርንና እንግዳውን እናመሰግናለን። በሌላ በኩል ወደ ባህር ዳር የተተኮሱት ሮኬቶች ጉዳት አለማድረሳቸውንና ያረፉትም ማሳ ላይ መሆኑን የአይን ማኞቹ ለአሜሪካ ድምጽ አረጋግጠዋል። በቦታው ለተገኘችው ዘጋቢያችን አስቴር ምስጋናው አርሶ አደሮቹ የሰጡትን አስተያየት ባጭሩ እናስደምጣችሁ።
አተጉትካስ ይባላል። በትናንትናው ዕለት ያው በሶስት ቀን የተከመረ ክምር ሁለት ክምሮች ነበሩ። ከዛ 8 ሰዓት ላይ ያው የሆነ ተኩስ ሰማን፣ ከባድ መሳሪያ ነገር ማለት ነው። ያን ስንሰማ እንደገና ከብት ቤት እንደተኛው ነበር። ቀና ብዬ ሳይ የእሳት ምዝግዝግ ይመጣል። ከዛ የእሳት ምዝግዝጉ እየመጣ ያለ አሁንም ደግሞ ተኩስ ተጨመረ። 3 ጊዜ ነጩ። እንደ ቀበሌ ግን 4 ነው መሰለን ማለት አሁን የዋርካ ቀበሌ፣ የዛፍ ቀበሌ፣ የቤት ቀበሌ የሚባላለን 4 መሰለን፣ ግን እኔ ሳዳምጡ 3 ነው። ከዛ የተሊ ዘበኛ ነበሩ። ከዛ ምንድነው ስንል የሽፈራው ማሽላ ሰዓት በለው፣ የምን ሰዓት ነው የጮሆ መሳሪያ በለው ሲለነ፣ ከዛ እየተሯሯጠ ቅድሚያ ባለቤቱ መጣ። እኔ እንኳን ወደ ኋላ ነው ከከትዬ መጥቼ ነበረ፣ ያው በእግሬ ነው መጥቼ ነበረ። ከዛ የከተማው ሰውም አንዳንዱ ባለ ሞተርም ቀድሞኝ አገኘሁትኝ። ከዚያ ምን ነውትን አላወቅኩም።
እስኪ ስሞትን ይንገር።
የኔ ነው ኮንታይ ነ
ትናንትና ማታ የሆነውን እስኪ ይንገር።
ከተኛው በድንቅርፍ እንደወሰደ ድብልቅ ሰጠው። እኔ ዘወዴ ብንን ብሎ ምንም ነገር አላይ አገኘነ። ብንመጣ ግን አዝመራችን በልጦት አገኘነ።
አስቴር ምስጋናው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ጎረቤት የአፍሪካ ሀገራትም ሆኑ አያሌ መንግስታት በአሁኑ ጊዜ በትግራይ ብሔራዊ ክልል የሚታየው ግጭት የውስጥ ጉዳይ እንደሆነ አቋማቸውን እንደገለጹ የውጭ ጉዳይ ሚኒስቴር አስታወቀ። በአካባቢው ሊከሰት የሚችለው ሰብአዊ ቀውስ ከማንም ባላነሰ መንግስትን እንደሚያሳስበውና ይህም እንዳይፈጠር የተቻለውን ሁሉ እንደሚያደርግ የሚኒስትሩ ቃል አቀባይ ዲና ሙፍቲ ተናገሩ። መለስካቸው አመሃ ዝርዝር አለው።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ከጋዜጠኞች ጋር በነበራቸው ቆይታ በምክትል ጠቅላይ ሚኒስትርና በውጭ ጉዳይ ሚኒስትር ደመቀ መኮንን የተመራው የልዑካን ቡድን በአጎራባች የአፍሪካ ሀገራት ያደረገው የሥራ ጉብኝት አመርቂ ውጤት አስገኝተዋል ብለዋል። ቃል አቀባዩ እንደገለጹት የልዑኩ ቀዳሚ ተግባር በአሁኑ ወቅት በትግራይ ክልል የሚካሄደው ወታደራዊ ግጭት በምንም መልኩ ቢታይ አንድ ሉዓላዊ ሀገርና መንግስት ሕግን ለማስከበር የሚወስደው እርምጃ መሆኑን ለሀገራቱ መሪዎች ማስረዳት ነበረ። ይህም በእጅጉ የተሳካ መሆኑንም የገለጹት በዚህ ሁኔታ ነበር።
በዚህ ደረጃ፣ በዚህ መልክ፣ በዚህ ይዘት ምን እንርዳቸው የሚል በቃ ይሄ ውስጥ ጉዳያቸው ነው። ልባስቱት ምናልባት ያነሱት ነገር ካለ ይሄ ነገር ሁመን ካዥዋልቲ ኮላተራል ዳሜጁ እንዴት ነው? ይህንን ደግሞ ምክትል ጠቅላይ ሚኒስትሩ ይህን ጉዳይ የሚሰሩ ተቋማት ሰብአዊ መብትን በጠበቀ ሁኔታ ሲቪሊያን እንዳይጎዱ አስፈላጊውን ጥንቃቄ ማክሲመም ጥንቃቄ እንደሚደረግ አስረድቷቸዋል። እና በጣም አርኪ የሆነ ጉብኝት እንደነበረ ለእናንተ ለማስረዳት ነው።
የቀድሞ የውጭ ጉዳይ ሚኒስትርና አሁን የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ገዱ አንዳርጋቸውም በጅቡቲና በሱዳን ያደረጉት የስራ ጉብኝት ተመሳሳይ ስኬት እንደነበረውም አምባሳደር ዲና ሙፍቲ ገልጸዋል። ዓለም አቀፍ መሪዎች ግን በአብዛኛው በትግራይ የሚታይ ወታደራዊ ግጭት የእርስ በርስ ጦርነት ነው ይላሉ ለሚለው የጋዜጠኞች ጥያቄም አምባሳደር ዲና ምላሽ ፈጥተዋል።
የዓለም አቀፍ መሪዎች የእርስ በርስ ጦርነት እያሉ ነው የሚለው ጀነራላይዜሽን ነው፣ በጣም ጥቅል ነው፣ አይሰራም። ምክንያቱም ሁሉም እያሉ አይደለም፣ ሱዳን እያሉ አይደለም፣ ውስጥ ጉዳይ እያሉ ነው። ቅድም ምንላችሁ ነገር አለ አይደለም። ስለዚህ ይህን ጀነራላይዜሽን ብዙ ጊዜ ባንወስደው የሚል አድቫይዝ ነው። አሜሪካኖችም ባይ ዘ ወይ በስቴት ሴክሬታሪ አስታን ሴክሬታሪ ደረጃ እያሉት ያለው ነገር ከዛ ወጣ ነው፣ ፈረንሳይ ጭምር። ስለዚህ ዓለም አቀፍ ህብረተሰብ የእርስ በርስ ጦርነት እያለ ሲቪል ሶሳይቲዎች አሉ፣ በእርግጥ ሁመን ራይትስ ኢንስቲትዩሽንስ አሉ፣ ሁማን ፕላይት በጣም ያቀርባሉ። በርግጥ ዛዘር ሳይድ ደግሞ የሚፈልገው እሱ ነው። አንዴ ኢንተርናሽናላይዝ ማድረግ ኮንፍሊክት ነው። ሁለተኛ ሲቪል ጦርነት ነው ማሰኘት። እና ግን የዓለም አቀፍ የሚለው ጀነራላይዜሽን እንዳይሆን ስጋት አለኝ።
ይሁንና ግጭትን ተከትለው የሚመጡ ችግሮችን በተመለከተ ቃል አቀባዩ የሚከተለውን ብለዋል።
ነገር ግን ኮላተራል ዳሜጆች ሁልጊዜ እንደዚህ አይነት ነገር ይኖርበት ጊዜ ይኖራሉ። የመንግስት ኮሚትመንት አሁንም በተደጋጋሚ እየተባለ ያለው በተቻለ መጠን ካዥዋልቲ ሲቪሊየን ካዥዋልቲ እንዳይኖር የመቀነስ እንትን ነው። በዚህ ግጭት ምክንያት የተወሰኑ ተፈናቅለው የሚሄዱ ሰዎችን በተመለከተም አስፈላጊው ጥንቃቄ መመለስ ስራ እንዲሰራ ነው። ከሱዳን ጋር ያለ ነገር እሱ ነው። በውስጥም ያሉት ይህን ስራ የሚሰሩ ተቋማት እዚህ ላይ በግድ መረባረብ አለባት። ይህንን ኃይል የራሷን ኃይል ደግሞ ጥንቃቄ የማድረግና የመውሰድ የማስተናገድ ካፓሲቲ አለ። ዶሊቲንግ ምንድነው? አሁን የኦፕሬሽኑን በጊዜ ማጠናቀቅ ነው። ሆፕፉሊ ማጠቃለል የሚል ነገር አለ። ስለዚህ የሁማኒቴሪያን እንትን የመንግስት ካንሰርን ነው፣ የትልቅ የመንግስት ካንሰርን ነው። ይህን ካንሰርን አድረስ ለማድረግ አስፈላጊውን ነገር እያደረገን መሆኑን የሚል ነው።
በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ማለትም ሱዳን፣ ኢትዮጵያና ግብጽ ተቋርጦ የነበረውን ድርድር ትናንት ጀምረዋል። ድርድሩ አሁን የሚገኝበት ደረጃ ምንድን ነው ለሚለው ጥያቄም ዲና ሙፍቲ መልስ ሰጥተዋል።
የህዳሴ ግድብን በተመለከተ ተቋርጦ የነበረው የትሪላተራል ኔጎሽሽን መጀመሩ ነው። በሱዳን በኩል ቀርቦ የነበረው የአፍሪካ ኤክስፐርቶች ሌቭል ኢንሃንስ ይደረግ የሚል የነበረውንና ኢትዮጵያን የተቀበለችውን አቋም ግብጾች አልተቀበሉም ነበር። ያ ነው አንዱ ልዩነት የነበረው። በነገራችን ላይ ዝም ብሎ አይደለም ኤክሰርሳይዙ። ቴክኒካሊ በብዙ ጉዳዮች ላይ ሊጋል ቴክኒካል ጉዳዮች አሉ። ቴክኒካል ሲባሉ ለምሳሌ ውሃ ሞላሉን ማአት ጃርገኑ ብዙ ነው እዛ ውስጥ እና እዛ ጋር ሞሮሌስ በኤክስፐርቶች ደረጃ መቀራረብ ሁኔታ አለ። አሁን ፖለቲካል ጉድዊል ነው ሚኒስትሮቹና ጋመሪዎቹ ጋር ያለው እና አሁንም በተቀሩት ጉዳዮች ላይ ለመነጋገር የጀመሩት ነው። ትላንትና ስቲል ሞዳሊቲ ላይ እንዴት እናርክ የአፍሪካ ህብረት ኤክስፐርቶች ሮል ከፍ ይበል ዝቅ በል የሚል ነው። አሁን ሱዳን ትላንትና ትረተና ረጀት የሚለው ነገር ሶሊድ መረጃ የለኝም በዚህ ረገድ።
ቃል አቀባዩ በኢኮኖሚያዊ ዲፕሎማሲና ዜጋ ተኮር በሆነው የዲፕሎማሲ ስራም የተከናወኑትን ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ብሮድካስት ባለስልጣን የሮይተርስ የዜና ወኪል የዘገባ ፈቃድን ሰረዘ በሚል የተዘገበው ዜና ትክክል አይደለም ሲል ባለስልጣኑ አስተባበለ። የውጭ መገናኛ ብዙሃን ዘጋቢዎች የሚያጋጥማቸውን ችግር ለመፍታት ጥረት እንደሚደረግም ዳይሬክተሩ ዶክተር ጌታቸው ድንቁ ገለጹ። መለስካቸው አማሃ ዝርዝር አለው።
ሸገር ኤፍኤም 102.1 የተሰኘው ሬዲዮ ዛሬ የባለስልጣኑን ምክትል ዳይሬክተር ጠቅሶ እንደዘገበው በሀገሪቱ ያለውን ወቅታዊ ሁኔታ በተሳሳተ መንገድ ዓለም እንዲያውቀው እና በመንግስት ላይ ጫና እንዲበረታ በማድረጉ ዓለም አቀፍ የሚዲያ ተቋማት ላይ እርምጃ በመውሰድ ላይ ነው ብሏል። አክሎም ፈቃድ የተሰጣቸው የውጭ መገናኛ ብዙሃን ተቋማት ወቅታዊን ሁኔታ በጥንቃቄና ሙያዊ ስነ ምግባርን በተከተለ መንገድ እንዲዘግቡ ማስጠንቀቂያ ሰጥተናል ማለታቸውን ሸገር ሬዲዮ ምክትል ዋና ዳይሬክተሩን አቶ ወንዶሰን አንዱዓለምን ይጠቅሳል ዘገባው። ይህን ማሳሰቢያ ችላ በማለት በእንቢተኝነት በቀጠሉት ላይ እርምጃ መወሰዱ ይናገርና ለዶቼ ቬለ፣ ለቢቢሲና ለሮይተርስ ባለሥልጣኑ ማስጠንቀቂያ ሰጥተዋል ብሏል። በተለይ የሮይተርስ ወኪልን ከትናንት ጀምሮ በኢትዮጵያ ላይ ምንም አይነት ዘገባ እንዳትሰራ ሙሉ በሙሉ አግደናታል ማለታቸውን የባለሥልጣኑን ምክትል ዋና ዲሬክተር ጠቅሶ ሸገር ዘግቧል። ቪኦኤ ዝርዝሩን ለማወቅ የኢትዮጵያ ብሮድካስት ባለሥልጣን ዋና ዲሬክተር ዶክተር ጌታቸው ድንቁን አናግረዋል። ዶክተር ጌታቸው ከውይይት ያለፈ የተደረገ ነገር የለም፣ ይሁንና የሮይተርስ ዘጋቢ ከሀገሪቱ ሕግ ውጭ ያለ ፈቃድ ግጭት ወዳለበት ስፍራ ሄዳ በመገኘቷ ሊያናግሯት ቢሞክሩም ከሙያ ስነ ምግባር ውጭ እንደመለሰች አስረድተው ይህን ብለውናል።
የሀገሩን ሕግ አክብረሽ በትህትና መረጃዎችሽን ለማግኘት ጥረት ማታደርጊ ከሆነ እዚህ እንድትሰሪ የምንፈቅደው በሀገሩ ሕግ መሰረት ስለሆነ ከሮይተርስ ጋር ምንም ችግር የለብንም። ናይሮቢ ከሚገኘው የኢስት አፍሪካ ቢሮ ጋር ተነጋግረን አንቺ እንድትተኪ እናደርጋለን። ይህን ደግሞ ለአንቺ በግልጽ እነግርሻለን። ምክንያቱም ይሄ ነው ብለን አስፈጥተ ተቀብላ ነው የወጣችው
እንጂ አላገዳችሁም።
ምንም አጋጥመው ነገር የለም። እኛ ለሮይተርስ ነው ውሳኔውን የተውነው። ሮይተርስ እኛ ባቀረብነው ቅሬታ ላይ ተመስርቶ አቤቱታችንን ተቀብሎ ከአነሳት ሴትዮዋን የሮይተርስ ነው ውሳኔው የሚሆነው እንጂ የፕሬስ ፈቃዷ በእጇ ነው። እኛ ያገርናት ነገርም የለም፣ የተቀበልናት ነገርም የለም። ሌሎቹም ላይ እንደዚሁ ማስጠንቀቂያ ተሰጠ የሚባለው ነገር ማስጠንቀቂያ ሳይሆን በሪፖርቶቻቸው ላይ ውይይት ነው፣ ምክክር ነው። ለምን ማድረግ የሚገባቸውን ነገር ሳያደርጉ እንደቀሩ አንድም ለማገዝ ነው፣ አለበለዚያም ደግሞ ሙያዊ ግዴታቸውን በአግባቡ እንዲወጡ ለመሞገት የተደረገ ጥረት ነው እንጂ ሌላ ነገር የለውም።
መረጃ የማግኘትም ችግር በተመለከተ በተለይ በውጭ ብዙሃን መገናኛ ወኪሎች ያለው ቅሬታ ተመሳሳይ መሆኑን በእኩል ደረጃ መረጃዎች ለውጭ ሀገር መገናኛ ብዙሃን ጋዜጠኞች እንደማይሰጥ አመላክቼ ይህ እንዴት ሊሻሻል ይችላል ለሚለው ጥያቄ ዶክተር ጌታቸው መልሰዋል።
እንደሱ አይነት ቅሬታዎች እኛም ጋር ይመጣሉ። ይህን ቅሬታ ወደሚመለከታቸው የመንግስት የስራ ኃላፊዎች አቅርበናል። ከቅርብ ጊዜ ወዲህ ደግሞ የተሻለ የተቀናጀ የመረጃ አሰጣጥ ሁኔታ አለ። ችግሩ እንደተፈጠረ ለሁሉም ሰው እንግዳ ስለነበር ቶሎ ብሎ በተለይ ለውጭ የመገናኛ ብዙሃን ዘጋቢዎች መረጃ የመስጠት ነገር አልነበረም እና ትንሽ ግር ተሰኝተዋል፣ ግራ መጋባት ነበር። አሁን ግን ከቅርብ ጊዜ ወዲህ ግን በተሻለ ሁኔታ ቶሎ ለውጭ ሚዲያ ዘጋቢዎች መረጃ እየተሰጠ ነው። አለመስጠቱም ሊሆን ይችላል አንዱ ችግር ብሎ ስለታሰበ ችግሩ እንደተከሰተም በጣም ልምዱ ስላልነበረ እና የተደራጀ ነገር ስላልነበር ትንሽ ክፍተቱ ነበር። እሱን ክፍተት ታውቋል። በኋላ ላይ ለማሻሻል የተሞከረው ሙከራ ጥሩ ነው፣ መቀጠል ግን ያለበት ነገር ነው ብዬ ነው የማምነው።
በጣም አመሰግናለሁ ስለ ትብብሮ ዶክተር ጌታቸው ድንቁ።
እሺ፣ አመሰግናለሁ። መልስካችሁ
መልስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ትላንት ሐሙስ በተካሄደው ዓለም አቀፉ የፕሬስ ነጻነት ዝግጅት ላይ እስር፣ ጥቃትና አፋኝ ድንጋጌዎችን የተቋቋሙ ጽኑ ጋዜጠኞች ተከብረዋል። ጋዜጠኞችን ደህንነት ለመጠበቅ የተቋቋመው ዓለም አቀፉ አካል አሸናፊ አድርጎ የመረጣቸው ከባንግላዴሽ፣ ከኢራን፣ ከናይጄሪያና ከሩሲያ የተውጣጡ ጋዜጠኞች መሆናቸው ተመልክቷል። የቪኦኤ የፕሬስ ነጻነት ኤዲተር ጄሲካ ጄሬት ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል።